ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 9 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባትና
ጤና ይስጥልን ቆንጅ ይታየ ነኝ።
በኦሮሞ ፖለቲካ የምትንቀሳቀሱ ድርጅቶች በፈለጋችሁት መንገድ ተንቀሳቅሳችሁ የኦሮሞ ሕዝብ ከመረጣችሁ ለአንድ ደቂቃም ወንበር ላይ መቆየት አንፈልግም። ከዚህ በዘለለ ከጠላት ጋር አብራችሁ የመጣውን ለውጥ ለመቀልበስ የምትሹ ካላችሁ ግን ከጠላት አንለያችሁም።
የኦህዴድ ሊቀመንበር ዶክተር አብይ አህመድ የድርጅታቸውን ጉባኤ ዛሬ ሲከፍቱ ከተናገሩት ካስተላለፉት መልእክት የተቀነጨበ ነው የሰማችሁት። ዘገባው በአብይ ርዕስ ይቀርባል።
ሌሎችም ዜናዎችና ዘገባዎች፣ ወቅታዊ ዘገባዎች ይኖሩናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማለን። የፖለቲካ ድርጅቶች በሰላማዊ መንገድ ተወዳድራችሁ ሕዝብ ከመረጣችሁ ለደቂቃም ቢሆን ወንበር ላይ መቆየት አንፈልግም ሲሉ የኦህዴድ ሊቀመንበር ዶክተር አብይ አህመድ ዛሬ ጅማ ላይ ተናገሩ። የኦህዴድና የኢህአዴግ ሊቀመንበር የኦሮሚያ ክልል ገዢ ፓርቲያቸውን ጉባኤ ዛሬ ሲከፍቱ በተናገሩበት ወቅት አክለው የመጣውን ለውጥ ለማደናቀፍ ከጠላት ጋር የሚያብር ካለ ግን ከጠላት አንለየውም ብለዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። በሌላ ዜና በአዲስ አበባና በቡራዩ ለደረሱ ጉዳቶች ተጠያቂ የሆኑ ኃይሎችን በተመለከተ ከፌዴራል ፖሊስ የተሰጠው መረጃ ለተለያዩ ትርጉሞች ሊጋለጥ እንደሚችል የኦሮሞ ነጻነት ግንባር ስጋቱን ገለጸ። ለውጡን ለማደናቀፍ የሚጥሩ የተደራጁ ኃይሎች መኖራቸው ግልጽ ነው ያለው ደግሞ አርበኞች ግንቦት ሰባት ነው። የፌዴራል ፖሊስ ኮሚሽነር ሰሞኑን በሰጡት መግለጫ በቡራዩና በአዲስ አበባ የተፈጸመው ወንጀል በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነው ብለው ነበረ። ዘገባ ይኖረናል በመጽሔት ክፍለ ጊዜ።
ጅቡቲ ውስጥ የሚኖሩ ኢትዮጵያውያን ስደተኞች ወደ ሀገር ለመመለስ ያቀረቡት ጥያቄ ምላሽ አለማግኘቱን እየተናገሩ ነው። ስደተኞቹ በቅርቡ የኢትዮጵያ ስደተኞችን ኢላማ ያደረገ ጥቃትን ተከትሎ የተባበሩት መንግስታት ድርጅት ወደ ሀገራቸው እንዲመልሳቸው ቢጠይቁ መልስ እንዳላገኙ በመግለጽ አማረዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተቋም UNHCR በበኩሉ ጥያቄያቸውን ተቀብሎ መፍትሄ ለመስጠት እየተዘጋጀ መሆኑን ገልጿል። ገልሞ ዳዊት ተጨማሪ አለው።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ አሃዝ እንደሚያሳየው በጅቡቲ ከ10,000 በላይ ትውልድ ኢትዮጵያ ስደተኞች ይገኛሉ። እነዚህ ስደተኞች በዋና ከተማዋና በጅቡቲ ባሉ ስደተኞች መጠለያ የሚኖሩ ናቸው። ባለፈው ነሐሴ ወር በጅቡቲ በሚኖሩ የኢትዮጵያ ስደተኞች ላይ ጥቃት ከተፈጸመ ወዲህ በርካቶች ወደ ሀገራቸው ተመልሰዋል። በጥቃቱ ብዙዎች የአካል ጉዳት እንደደረሰባቸው፣ 3 ሰዎች ደግሞ እስካሁን ተወስደው እንዳልተገኙ ስደተኞች ለአሜሪካ ድምጽ ገልጸዋል። አሁንም በጅቡቲ ከተማ መንቀሳቀስ አስቸጋሪ መሆኑን ይናገራሉ።
ኮንጂሩ መጋላ ጠረፈት ከበርቴ ነማ የወርከተን መጋላ ጠረፈ ጠረፈት
ያለው ችግር በከተማ ጠረፍ ሰዎቻችንን አይለቁም። ሰዎቻችንን እያጠቁ ነው ያሉት። አሁንም ቅርብ ጊዜ በርበላ በሚባል ስደተኞች ቦታ ላይ ጉዳት ደርሷል።
ስደተኞች እንደሚናገሩት ብዙዎቹ የኢትዮጵያ ስደተኞች የተጠለሉት አለዴ በመባል የስደተኞች ካምፕ ነው። በአለዴ ካምፕ ለ20 ዓመት የኖሩ አቶ አብደላ የሚባሉ ስደተኛ የካምፑን ሁኔታ እንዲህ ያስረዳሉ።
ኑሮ አይባልም እየኖርን ያለ ነው። በፊት ወደ ከተማ ወጥተን ስራ ሰርተን ራሳችንን እንደጉም ነበር። አሁን ግን ያቀርቷል። አሁንም ሁኔታው በጣም አስቸጋሪ ነው። ምንም አንድ እርምጃ ወጥተህ መራመድ አትችልም። አሁንም ከቤተሰባቸው የተጠፋፉ ብዙ ሰዎች አሉ።
ከዚህም በተጨማሪ ስደተኞቹ በዩኤንኤችሲአር ለአንድ ስደተኛ ሊደረግ የሚገባ እንክብካቤ እየተደረገልን አይደለም ብለው ቅሬታ ያቀርባሉ። ባለፈው ነሐሴ ወር የኢትዮጵያ ስደተኞችን ዓላማ ያደረገ ጥቃት ከተፈጸመ በኋላ በጅቡቲ የኢትዮጵያ ኤምባሲ 3,000 የሚሆኑትን ወደ አገር መልሷቸዋል። አሁንም ሌሎች ስደተኞች ወደ ሀገር ለመመለስ እንደሚፈልጉ ይናገራሉ። ከተመዘገቡ ወራቶች እንዳለፉ ነገር ግን ያለም አቀፉ የስደተኞች ድርጅት UNHCR እስካሁን ምንም መልስ እንዳልሰጣቸው ነው የሚናገሩት። የዩኤንኤችሲአር ጅቡቲ ቅርንጫፍ ቃል አቀባይ ቫኔሳ ፓናሊገን ድርጅታቸው በጅቡቲ ያሉ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ዝግጅት ላይ መሆኑን ለአሜሪካ ድምጽ ገልጸዋል። ሚስስ ቫኔሳ ዩኤንኤችሲአር በጅቡቲ ከሚገኘው የኢትዮጵያ ኤምባሲ ጋር ስደተኞቹ ወደ ቀያቸው የሚመለሱበትን መንገድ በመምከር ላይ መሆኑን ነው የገለጹት። በስደተኞች ላይ ለደረሰው ጉዳት ድርጅታቸው ማዘኑን ገልጸው አሁን ግን የሀገሩ መንግስት ሁኔታውን ሙሉ በሙሉ መቆጣጠሩን ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከቡርኪና ፋሶ ጋር በሚያዋስነው የኒጀር ደቡባዊ አካባቢ አንድ ኢጣሊያዊ ቄስ መጠለፋቸው ተገለጸ። ፒየር ሉዊጂ ማካሊ ሰኞ ዕለት ማታ መጠለፋቸውን የኒጀርና የጣሊያን መንግስታት አረጋግጠዋል። ቄሱን የጠለፍኩ እኔ ነኝ ያለ ወገን ግን እስካሁን አልቀረበም። ቄሱ ምዕራብ አፍሪካ ውስጥ በአንድ ወር ውስጥ የተጠለፉ ሁለተኛ አውሮፓዊ መሆናቸው ነው። የአፍሪካ ሚስዮኖች ማህበር ለሚባል የሮማ ካቶሊክ ሚስዮናዊ ድርጅት በተጠለፉበት አካባቢ ለ11 ዓመታት የሰሩ እንደሆኑ ተነግሯል።
ደቡባዊ የመን ውስጥ እየተካሄደ ያለው ውጊያ ወደ ዋናው ወደብ ወደ ሁዴይዳ እየተቃረበ ከሄደ ለብዙ መቶ ሺህ ሕፃናት የሞት ፍርድ ያህል ሊሆን እንደሚችል ሴቭ ዘ ችልድረን ወይም ሕፃናት አድን የሚባለው ግብረሰናይ ድርጅት አስጠነቀቀ። የሴቭ ዘ ችልድረን የየመን ተጠሪ ታሜር ኬሮሎስ በሰጡት ቃል በዚህ ወሳኝ ወደብ በኩል የሚገባው ምግብ፣ ነዳጅና ሌላም አቅርቦት ከተቋረጠ ብዙ መቶ ሺህ ሕፃናት በረሃብ እየተጎዱ ያሉ እንዲሁም አቅርቦት ማግኘት እንደማይችሉ ገልጸዋል። አሁንም ከአምስት ሚሊዮን በላይ ሕፃናት ረሃብ ለከባድ ቸነፈር ተጋልጠው እንዳሉ ሲታወቅ፣ ሁዴይዳ ወደብ በውጊያው ከተዘጋ ደግሞ የተጎጂዎቹ ሕፃናት ቁጥር በአንድ ሚሊዮን እንደሚጨምር ሕፃናት አድን ድርጅት አስጠንቅቋል።
የሰሜን ኮሪያ መሪ ኪም ጆንግ ኡን በሀገራቸው የሚሳይል ግንባታ መርሃ ግብር ውስጥ ቁልፍ የሆኑትን ሁለት ጣቢያዎች ሲያፈርሱ ዓለም አቀፍ መርማሪዎች ተገኝተው እንዲታዘቡ ሊፈቅዱ መስማማታቸውን ዛሬ አስታውቀዋል። ኪም ይህንን ባስታወቁበት የጋራ ጋዜጣዊ መግለጫ ላይ የደቡብ ኮሪያው ፕሬዚደንት ሙን ጄኢን በሰጡት ቃል የኮሪያ ልሳነ ምድር ከጦርነት ነጻ ምዕራፍ የመሆኑ ሂደት ተጀምሯል ብለዋል። የሰሜን ኮሪያውን መሪም ቢቻል በዚሁ የአውሮፓውያን ዓመት ሶልን ይጎብኙ ሲሉ ጋብዘዋል። የሁለቱ ኮሪያዎች መሪዎች የያዙት የሶስት ቀናት ጉባኤ ዛሬ ሁለተኛ ቀኑን የፒዮንግያንግ መግለጫ እና አጠቃላይ ወታደራዊ ስምምነትን በመፈረም ተጠናቋል።
ይህ በእንዲህ እንዳለ የተቀናቃኞቹ የሁለቱ ኮሪያዎች መሪዎች በደረሱት አጠቃላይ ስምምነት መሰረት ዩናይትድ ስቴትስም ተመጣጣኝ እርምጃ የምትወስድ ከሆነ ዩንግዮን ላይ ያለውን ዋናውን የኒውክሌር ጣቢያዬን አፈራርሳለሁ ስትል ሰሜን ኮሪያ አስታውቃለች። ስምምነቱ ዛሬ ሰሜን ኮሪያ ዋና ከተማ ፒዮንግያንግ ውስጥ የሀገሪቱ መሪ ኪም ጆንግ ኡንና በደቡብ ኮሪያ ፕሬዚደንት ሙን ጄ ኢን የሁለተኛ ቀን ጉባኤያቸውን ሲያጠናቅቁ ይፋ ተደርጓል። ፒዮንግያንግ የዩንግዮንን የኒውክሌር ጣቢያ ስትዘጋ ዓለም አቀፍ ጠበብት በታዛቢነት በሚገኙበት የሚሳይል ሞተር መፈተሻ ጣቢያና መወንጨፊያንም እዘጋለሁ ብላለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በትዊተር ባስተላለፉት መልእክት ስምምነቱን በጣም አስደሳች ሲሉ አድንቀዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸውን ብሬት ካቫኖ ከ36 ዓመታት በፊት አብረዋቸው የሁለተኛ ደረጃ ተማሪ በነበሩት ወጣት ላይ ወሲባዊ ጥቃት አድርሰዋል ብዬ ለማሰብ ይከብደኛል ሲሉ ተናገሩ። ካቫኖ ጥቃቱን አድርሰውብኛል ብለው የወነጀሏቸው ሴት ለሕይወቴም ፈርቻለሁ ብለው ፈርቼ ነበር ሲሉ ነው የተናገሩት። የጠቅላይ ፍርድ ቤት እጩ ዳኛውን የወነጀሏቸው የካሊፎርኒያዋ የስነ ልቡና ጥናት ፕሮፌሰር ክሪስቲን ብሌዚ ፎርድ በመጪው ሰኞ መወሰኛው ምክር ቤት የፍትህ ኮሚቴ ፊት ቀርበው ቃላቸውን ይሰጣሉ ብዬ ተስፋ አደርጋለሁ ብለዋል ፕሬዚደንት ትራምፕ። የ51 ዓመቷ ክሪስቲን ፎርድ የሚሉትን ልሰማ እፈልጋለሁ፣ ካልቀረቡ ግን ያሳዝነኛል ሲሉ ትራምፕ አክለዋል። የፕሮፌሰሯ ጠበቃ በበኩላቸው ደንበኛቸው መወሰኛው ኮሚቴ ፊት ከመቅረባቸው በፊት የፌዴራል ምርመራ ቢሮ ኤፍቢአይ ጉዳዩን እንዲመረምር ጠይቀዋል። ሚስተር ትራምፕና የምክር ቤቱን ኮሚቴ የሚመሩት ሪፐብሊካኖች ግን የኤፍቢአይ ምርመራ አያስፈልግም እያሉ ነው። እንደ አውሮፓውያን አቆጣጠር በ1982 ዓ ም ዋሽንግተን አካባቢ በሚገኝ መኖሪያ ቤት ውስጥ በአንድ ግብዣ ላይ ጥቃት አደረሱብኝ ተብሎ የቀረበባቸውን ውንጀላ እኔ አንድም ሴት ላይ ጥቃት ፈጽሜ አላውቅም ሲሉ አጥብቀው ያስተባበሉት ብሬት ካቫኖ ኮሚቴው ፊት እቀርባለሁ ብለዋል። ፕሬዚደንት ትራምፕ እጩአቸውን ግሩም ሰው ሲሉ አወድሰው የሹመታቸውን ማጽደቂያ ሂደት ግን በምን አይነት እንደሚቀጥል የሚወስነው የምክር ቤቱ ኮሚቴ ነው ብለዋል። ይህ በዚህ እንዳለ በ1991 ዓ ም በጊዜው የጠቅላይ ፍርድ ቤት እጩ ዳኛ የነበሩትን ክሌረንስ ቶማስን በወሲባዊ ጥቃት ወንጅለዋቸው የነበሩት የሕግ ፕሮፌሰሯ አኒታ ሂል ክሪስቲን ፎርድ በካቫኖ ላይ ያቀረቡትን ክስ ኤፍቢአይ ይመርምርልኝ ሲሉ መጠየቃቸውን ደግፈዋል።
ሰሞኑን ከባድ ዝናብ አዘሉ የውቅያኖስ ማዕበል ፍሎረንስ ያደረሰውን ውድመትና እየተካሄደ ያለውን ፈታኝ ነው የተባለ መልሶ ማቋቋም ሥራ ለመመልከት ፕሬዚደንት ዶናልድ ትራምፕ ወደ ሰሜን ካሮላይና ተጉዘዋል። ቼሪ ፖይንት አይሮፕላን ማረፊያ እንደደረሱ ሚስተር ትራምፕ በሰጡት ቃል ለዚህ ጥረት የተዘጋጀው እቅድ ማመን ከሚቻለው በላይ ነው፣ ከፌዴራል መንግሥት የሚጠበቀው ወጪ ብዙ ቢሆንም ይመጣል ብለዋል። የማዕበሉን ተጎጂዎችም የሐዘናችሁ ተካፋይ ነን፣ እስከ መጨረሻው አብረናችሁ እንቆማለን ሲሉ አስረድተዋል። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 9 ምሽት ፕሮግራማችን ነው።
የከትናንት በስቲያው ቅዳሜ በቡራዩና አካባቢው የተከሰተውን ግድያ በመቃወም በአርባ ምንጭ የተቃውሞ ሰልፍ ላይ በቁጣ ንብረት ለማውደም የቃጡ ወጣቶች እንደነበሩ የሚታወስ ነው። እንደ አካባቢው ባህል የሀገር ሽማግሌዎች ሳር ይዘውና በንብረት ላይ ጉዳት እንዳይደርስ በአካል ቆመው ተከላክለዋል።
የሚካሄደውን ለውጥ በሚቃወሙ ጥቅማቸው በተነኩ ግለሰቦች እና ቀድሞ ስልጣን ላይ በነበሩ ሰዎች እንዲሁም ደግሞ በአንዳንድ የፖለቲካ ድርጅቶች ስህተት የፖለቲካ ፕሮፓጋንዳም ሆነ የፖለቲካ አመለካከት ስህተት ምክንያት የሚፈጠሩ ሁኔታዎች ናቸው በአሁኑ ጊዜ እየበዙ ያሉ እና በመሰረቱ በህዝቦች መሀል ያሉ ግጭቶች የኢትዮጵያ ችግር ሆነውም አያውቁም።
ከእነዚያ የጋሞ የሀገር ሽማግሌዎች አንዱና ከጋሞ ደሬዎች አንዱ የሆነው የካው ባህላዊ መሪም የሆኑት አቶ ደምሴ ጻራ በቡራዩ ሁከት በተገደሉ የጋሞ ብሔረሰብ አባላት የቀብር ሥነ ሥርዓት ላይ ለመገኘት ትናንት ወደ አዲስ አበባ እንደሄዱ በስልክ አግኝተን አነጋግረናቸው ነበረ። ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
የፖለቲካ ድርጅቶች በሰላማዊ መንገድ ተወዳድራችሁ ሕዝብ ከመረጣችሁ ለደቂቃም ቢሆን ወንበር ላይ መቆየት አንፈልግም ሲሉ የኦህዴድ ሊቀመንበር ዶክተር አብይ አህመድ ዛሬ ጅማ ላይ ተናግረዋል። የኦህዴድና የኢህአደግ ሊቀመንበር የኦሮሚያ ክልል ገዢ ፓርቲያቸውን ጉባኤ ዛሬ ሲከፍቱ በተናገሩበት ወቅት አክለው የመጣውን ለውጥ ለማደናቀፍ ከጠላት ጋር የሚያብር ካለ ግን ከጠላት አንለየውም ብለዋል። ሪፖርተራችን ሙክታር ጀማል ከጅማ ተጨማሪ አለው።
ኦህዴድ ዛሬ በጅማ ባካሄደው 9ኛ ድርጅታዊ ጉባኤ መክፈቻ ላይ የኢህአዴግ እህት ድርጅቶችና ተፎካካሪ ፓርቲዎች ጭምር ተሳትፎበታል። ከ6000 ሰው በላይ በታደመበት በዚህ የጉባኤው መክፈቻ ላይ ንግግር ያደረጉት የድርጅቱ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኦህዴድ ኢህአዴግ ያለፈበትን ውጣ ውረድ በማስታወስ አሁን የተገኙትን ድል የመቋደስ ሂደቱ ላይ ትኩረት ሊሰጥ እንደሚገባና ህዝቡ እንዲተባበርም ጥሪ አቅርበዋል። በተለይ የኦህዴድ አመራርን በተመለከተና የኦሮሞ ህዝብ አስተሳሰብን እንደ ባህላችንና ታሪክ ትውፊታችን ሁሉንም አቃፊ ቻይ ሆነን ኢትዮጵያን መገንባት አለብን፣ ለብሔር ብሔረሰቦችም ዋልታና ማገር ነን ብለዋል ዶክተር አብይ አህመድ።
ኢትዮጵያ
ልክ እንደ ትናንት ኢትዮጵያን እንገነባታለን። ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን። አብረን ሆነን አፍሪካንም የአፍሪካ ቀንድንም እንገነባለን። ሊያግደን የሚችል አንዳች ነገር የለም።
የፖለቲካ መህዳሩን ከማስፋት አንጻር መንግስት ሰፊ ስራ ሲሰራ መቆየቱን ያስታወሱት ዶክተር አብይ አህመድ ተፎካካሪ ፓርቲዎች ቁጥራቸው በዝቶ የህዝብ አስተሳሰብና አማራጮችንም ከሚበትኑ ወደ አንድነት ተሰባስበው በጋራ ቢታገሉ የተሻለ መሆኑንም ጠቁመው በአገሪቷ የተዘረጋው ምቹ የፖለቲካ ምህዳር ላይ እየተንቀሳቀሱ ሀሳባቸውን ማንጸባረቅ እንደሚችሉም አረጋግጠዋል። በዚሁ መሰረት በማንኛውም አይነት ተወዳድራችሁ ህዝብ ሀሳባችሁን ከመረጠ ድርጅታቸው ወንበር ለመልቀቅ ዝግጁ መሆኑን ቃል ገብተው ከዚህ በስተጀርባ ደባና ሴራ መስራት ግን ከጠላት አያስለይም ብለዋል።
በኦሮሞ ፖለቲካ የምትንቀሳቀሱ ድርጅቶች በፈለጋችሁት መንገድ ተንቀሳቅሳችሁ የኦሮሞ ህዝብ ከመረጣችሁ ለአንድ ደቂቃም ወንበር ላይ መቆየት አንፈልግም። ከዚህ በዘለለ ከጠላት ጋር አብራችሁ የመጣውን ለውጥ ለመቀልበስ የምትሹ ካላችሁ ግን ከጠላት አንለያችሁም።
ለረጅም ጊዜ በኢትዮጵያ ሰፍኖ የነበረው የጥላቻ ፖለቲካን በተመለከተ ንግግር ያደረጉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ለማ መገርሳ ከዚህ ቀደም የሀገሪቷ ፖለቲካ አንዱ ሌላኛውን የመጥለፍና በጠላትነት ሰየመው የማሳደድ ሂደት መሆኑን አስታውሰው ነገር ግን ዛሬ ተሰባስቦ መነጋገር መቻሉን ተናግረዋል። በዚህ ሂደት ኦህዴድ እያካሄደ ያለው ዘጠነኛው ድርጅታዊ ጉባኤም የተለያየ አስተሳሰብ ያላቸው የኦሮሞ ፖለቲከኞችን አንድ ላይ አሰባስቦ ማገናኘት በመቻሉ ታሪካዊ ነው በማለትም ገልጸዋል።
ከሌሳ ከወዲና ከወለላ ወለፈኔ ዲኑ ማላን ወልዲን
እንደ ጠላት የምንታይ ጀርባ ተሰጣተን በጠላትነት እየተፈራረጀን ስንተቻቸ ነበርን። የኦሮሞ የፖለቲካ ድርጅቶች ከሀገራቸው ተባረው ሸሽተው የወጡበት ከተሰደዱበት የባዕድ ሀገር ተመልሰው በአባታቸው ቀየ መንደር መንቀሳቀሳቸው ተመልሰው ለህዝባቸው እንዲሰሩ መንገር ተከፍቶላቸዋል።
ጉባኤው ላይ በመገኘት የኦህዴድ እህት ድርጅቶችና የኢህአዴግ አባል ከሆኑ ድርጅቶች ውስጥ ብአዴንን በመወከል የተገኙት አቶ ንጉሱ ጥላውን ናቸው። አቶ ንጉሱ ኦህዴድ በኢህአዴግ ውስጥ ሲንጸባረቅ የነበሩ ስህተቶችና ችግሮችን በማረም ሂደት ላይ ከፍተኛ አስተዋጽኦ ያበረከተ ድርጅት እንደመሆኑ መጠን ኦህዴድ ለአመራርነቱ እያደረገ ለነበረው አስተዋጽኦ የክልላቸው ህዝብና የድርጅታቸው ክብርና ምስጋና የላቀ መሆኑን አቶ ንጉሱ አረጋግጠዋል።
ይህ ለውጥ እንዲመጣ ኦህዴድ ያበረከተው አስተዋጽኦና የተጫወተው ሚና በእጅጉ ትልቅና ታሪክ ሊረሳው የማይችል ነው። በዚህ አጋጣሚ መላው የድርጅታችን አባላትና የአማራ ክልል ህዝብ ኦህዴድ በለውጡ ሂደት ለተጫወተው ሚናና ላበረከተለት መሪ ከልቡ እውቅና በመስጠት በመላ የክልሉ ወረዳዎች ድጋፉን መስጠቱን ሳስታውስ በታላቅ ኩራትና ደስታ መሆኑን ልገልጽላችሁ እወዳለሁ።
ሌላኛው ንግግር ያደረገው የኦህዴድ እህት ድርጅት የህወሓት ተወካይ ዶክተር አብርሃም ተከስተ ናቸው። ዶክተር አብርሃም የኦህዴድ ሚና በኢትዮጵያ ግንባታ ውስጥ የላቀ መሆኑን ህዝባችንና ድርጅታችን ያምናል ነው ያሉት።
የተከበራችሁ ጉባኤተኞች፣ ከትግራይ ህዝብና ከህወሓት እጅግ የከበረ ሰላምታ እና መልካም ምኞት ይድረሳችሁ። የተከበራችሁ ጉባኤተኞች፣ ክቡራንና ክቡራት፣ ኦህዴድ ለኦሮሞ ህዝብ ፖለቲካዊ መብቶች መከበር፣ ለኦሮሚያ ልማትና ብልጽግና፣ በአጠቃላይም ለሀገራችን ልማት፣ ለዲሞክራሲ እና ህገ መንግስታዊ ፌዴራላዊ ስርዓት ግንባታ ለከፈለው ከፍተኛ መስዋዕትነትና ለሰጠው አመራር ህወሓትና የትግራይ ህዝብ ሁሌም ከፍተኛ ክብር አላቸው።
ከተፎካካሪ ፓርቲዎች ውስጥ ንግግር ያደረጉት አንዱ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ ናቸው። አቶ በቀለ እየታየ ያለውን የዲሞክራሲ ምህዳር መሻሻልና የተመዘገቡ ድሎችን የበለጠውኑ ለመቋደስ የህዝብ አንድነት ወሳኝነት እንዳለው ተናግረዋል። በዛሬው ዕለት ለዓመታት ሲያሰቃየኝ ከነበረ ድርጅት ፊት ለፊት ቆሜ ስለ አንድነት እንዳቀነቅን ያስገደደኝም የህዝብ ፍላጎትና የወቅቱ ጥያቄ ነው በማለት ተናግረዋል።
ከናፍቶ ኩማን የውብዩ ጫላን ወርባችት ሳሆን ከላይ ሰበላለ ፈጫቱረ አባ አጥቃቱ ሰጉደቱ ስደራረመ ደደና ራንገይ ሁለዱረ አባዴ
አቶ በቀለ ገርባ ቀደም ሲል ጀማልም እንደተቆመው በዚህ ጉባኤ ላይ የተናገሩት ይነስም ይብዛ በእኔ መታሰር ታሪክ ውስጥ የተወሰነ ድርሻ በነበረው እና ትናንትና ሳወግዘው በነበረው ፊት ድርጅት ፊት ቆሜ የምናገረው ከመቼውም ጊዜ በላይ አንድነት ያስፈልገናል ብዬ ስለማምን ነበር ያሉት ጀማል ሙክታር ጀማልን ለዘገባው አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በአዲስ አበባና በቡራዩ ለደረሱ ጉዳቶች ተጠያቂ የሆኑ ኃይሎችን በተመለከተ ከፌዴራል ፖሊስ የተሰጠው መረጃ ለተለያዩ ትርጉሞች ሊጋለጥ እንደሚችል የኦሮሞ ነጻነት ግንባር ስጋቱን ገልጿል። ለውጡን ለማደናቀፍ የሚጥሩ የተደራጁ ኃይሎች መኖራቸው ግልጽ ነው ያለው ደግሞ አርበኞች ግንቦት ሰባት ነው። የፌዴራል ፖሊስ ኮሚሽነር ሰሞኑን በሰጡት መግለጫ በቡራዩና በአዲስ አበባ የተፈጸመው ወንጀል በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ከሳምንት በፊት አዲስ አበባ የተጀመረው በቡራዩ የቀጠለው አሳዛኝ ድርጊት የተፈጸመው ግድያ ሚስጥር መነጋገሪያ ሆኖ ቀጥሏል። አዲስ አበባ በባንዲራ ቡራዩ ደግሞ በደንብ ባልተብራራ ምክንያት ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ሲናገሩ የተፈጸመው ወንጀል ድንገተኛ ለመሆኑን ጠቅሰዋል። ይልቁን በደንብ የታቀደ መሆኑን ነው የገለጹት። በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ መሆኑን ነው ያብራሩት። ወንጀለኞቹ ስማቸውን ተጠቅመዋል በሚል የተጠቀሱትን የሁለቱን ፓርቲ አመራሮች አነጋግሬያለሁ። በቅድሚያ ያነጋገርኳቸው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በጠፋው የሰው ህይወት ማዘናቸውን ገልጸዋል። በሰላማዊ መንገድ እንንቀሳቀሳለን ብለን በወሰንበት ሰዓት ይህ መፈጠሩ የሚያሳዝን ነው ሲሉ ነው የተናገሩት። በፖሊስ ኮሚሽነሩ የተሰጠው መረጃ ግን ለተለያዩ ትርጉሞች ሊጋለጥ የሚችል መሆኑን ስጋታቸውን ገልጸዋል።
እንግዲህ እነዚህ የድርጅት ደጋፊዎች ናቸው፣ በድርጅት ስም ነው የሚንቀሳቀሱት። ይሄ የተጣራ ነገር የለም። በእኛ በኩል በድርጅት አባሎች ናቸው ብለን አናስብም። ለምንድን ነው አባሎቻችን? የኦሮሞ ነጻነት ግንባር አባል ድርጅት አለው። ድርጅት ደግሞ በመመሪያ ነው እና በትእዛዝ ነው የሚንቀሳቀሰው። የዚህ አይነት ትእዛዝ የሚሰጥ የለም። የቄሮ ድርጅት ነው፣ የቄሮ ወጣቶች፣ እሱም ድርጅት አለው፣ አመራር አለው፣ በመመሪያ ነው የሚንቀሳቀሰው። 7 ሚሊዮን ህዝብ በሰላም መጥቶ በሰላም የተመለሰ ወደ ቤቱ። ስለዚህ የኦሮሞ ነጻነት ግንባርና የቄሮ ሊሆን አይችልም። ይህን ራሴን እንደምተማመነው አምንበታለሁ። እኛ እናጣራለን።
ኮሚሽነሩ ያሉት አቶ ዳውድ ለምሳሌ ወደ እሱ ሲገቡ ልንገሮትና የኢትዮጵያ ፖሊስ ኮሚሽነር የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ያሉት ወንጀሉ በደንብ የታቀደና በሁለት ዋና ዋና በሚባሉ የፖለቲካ ድርጅቶች ማለትም በኦነግና በግንቦት ሰባት ስም እየተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው ብለዋል። ፓርቲዎቹ የሉበትም፣ ነገር ግን በእነሱ ስም የተቀነባበረ ነው የሚሉት። እናንተ ይህን በተመለከተ የተሰጣችሁ መረጃ አለ ከፌዴራል ፖሊስ ወይ ከመንግስት ከእናንተ ጋር የተነጋገሩበት ነገር አለ? የምታውቁታል? ምንድን ነው አስተያየቶት? በአጠቃላይ የፖሊስ ኮሚሽነሩ ባሉት ላይ
ፖሊስም ቢሆን መንግስትም ቢሆን መረጃ አልሰጠንም፣ ማንነታቸውንም አልሰጠንም። ይህንን ካጣራም በኋላ አባሎቻችን በየቦታው የተመዘገቡ ናቸው፣ ደጋፊዎችም የተመዘገቡ ናቸው። ከኛ ውጭና ከአባሎቻችን ውጭ ደግሞ በዚህ አይነት ስም የተንቀሳቀሱ አሉ። እነዚህ ናቸው ካሉ ከዛ በኋላ ነው እኛ አስተያየት መስጠት የምንችለው። በበኩላችን ተደጋግሞ ይነገራል። እውነት ነው ወይ የሚለው ለእኛ በጣም ጥያቄ ነው። ምክንያቱም በኦነግ ስም እንደዚህ ሆነ ብዙ ጊዜ ሲባል የከረመ ነው ለአመታትና፣ ይሄ በጣም አጠያቂ ይሆናል። ዋነኛው ግን የፖሊስ የተጣራ ነገር ካለ በነዛ ግለሰቦች ላይ ና እነዛን ግለሰቦች ደግሞ ከድርጅቶቹ ጋር መጨረስ ይሻላል፣ ለፓብሊክ እንደዚህ አይነትን ከመስጠት በፊት። ምክንያቱም ትንሽ አነጋጋሪ ስለሚሆን
በተለየ መንገድ ይረዳዋል አንዳንድ ሰው በሚል ነው።
አንዳንድ ተመልሶ በተለየ መንገድ ይረዳል ያልሆነ ጥርጣሬ ይፈጥራል በድርጅቶች ውስጥ እና በድርጅቶች እና በህዝቡ ማለም ጥርጣሬ ይፈጥራል ይሄ መረጃው ያልተጣራ ስለሆነ በዚህ ላይ አስተያየት መስጠቱ በጣም ይቸግረናል እኛ የምንለው እዛ ከመሄዱ በፊት ለድርጅቶቹ መረጃ አከፋፍሎ ከዛ በኋላ በዛ ላይ እኛም የምንለው አለ መንግስትንም የምንረዳው ነገር ይኖራል እነዚህ እውነት ናቸው ወይ በእኛ ስም ተንቀሳቅሰዋል ወይ ይህንን አጣርተን መንግስትንም የምንረዳው ነገር አለ እና አጠያቂና አነጋጋሪ ነው ማለት ነው።
አርበኞች ግንቦት ሰባት በበኩሉ ለውጡን ለማደናቀፍ የሚፈልጉ የተደራጁ ኃይሎች መኖራቸው ግልጽ ነው ብሏል። የድርጅቱ የሥራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ አበበ ቦጋለ እንዳሉት እንደዚህ አይነት ኃይሎች የተለያዩ አጋጣሚዎችን ሊጠቀሙ ይችላሉ።
የኮሚሽነሩ አገላለጽ ግልጽ ነው። ሁለቱ ድርጅቶች በቅርብ ጊዜ በተከታተለው የገቡ ነው ወደ ሀገር ውስጥ ያንን ተከትሎ ነው አንዱ ማህበረሰብ ከሌላው ጋር የማጋጨት እንቅስቃሴ ጎልቶ አዲስ አበባና አካባቢው ላይ ያዳረሰ ያለውና በእኛም አሴስመንትና ባለን መረጃ እንደዚህ አይነት በርስ ግጭት የሚያነሳሳ የተደራጀ ይሄ አሁን አገሪቷ የገባችበት ለውጥ እንዲደናቀፍ የሚፈልግ ኃይል እንዳለ እናቃለን። ያ ኃይል ይሄንን አጋጣሚ ተጠቅሞ ይሄንን ችግር እንዲመጣ ያደረገ መሆኑን ነው ለመግለጽ ያፈልጉት። በዛ አቀራረብ በዛ አገላለጽ እንስማማለን።
እንግዲህ የእናንተን ድርጅት ስም ተጠቅሞ የሚንቀሳቀስ የተደራጀ ቡድን ካለ ያው በአንድ ኮማንድ ሴንተር የሚታዘዝ ከዚህ ጋር በተያያዘ ከመንግስት ጋር ለመነጋገር የሞከራችሁበት ሁኔታ አለ? ፖሊስስ እናንተን ለማነጋገር ሞክረዋል ወይ? በዚህ ላይ ያላችሁ አስተያየት ምንድነው?
ለምሳሌ አንዱ የግጭቱ መንስኤ እንዲሆን ያደረጉት የኦነግ ባንዲራ ኦነግ አቀባበል ላይ በከተማው ውስጥ መሰቀሉን መቃወም ነው። እኛ እንደ ድርጅት ቀደም ሲል ወደ አገር ቤት ከመምጣታችን በፊት የነበረውን ስርዓት በመንታገልበት ሰዓት ላይ ከኦሮሞ ድርጅቶች ጋር በጋራ ግንባርን ፈጥረን ጥምረትም እየፈጠን ስንንቀሳቀስ ኖረናል። በዛ ሰዓት ላይ በመላው አገር በህዝባዊ ስብሰባዎችን ተራ ነበር የኦነግ አርማ ወይንም ባንዲራ ብሎ የሚጠቀሙበትን በየምንሄድባቸው ስብሰባ አዳራሾች ውስጥ ከኢትዮጵያ ባንዲራ ጋር እና ከድርጅታችን አርማ ጋር እንዲሰቀልና የድርጅቱን ዓላማ የሚገለጽበት ሁኔታ ስናካሄድ ነው። ይሄ ለአንድ ዓመት ለሁለት ዓመት አይደለም እንግዲህ የተደረገው፣ ከ2008 ጀምሮ እስካሁን በፈረንጆች አቆጣጠር እስካሁን እስከ 2018 ላለፈው 10 ዓመት የተካሄደ ነው። ያንን በውጭ ሀገር ያደረግን ድርጅት ወደ ሀገራችን ከመጣም በኋላ ኦነግ ወደ ገዛ ሀገሩ መጥቶ የራሱ ደጋፊዎች የራሱ አባላት ባሉበት ቦታ ላይ ባንዲራውን መስቀሉን የኛ አባላት ወይም ደግሞ እኛ እንደ ድርጅት የምንቃወምበት ምክንያት የለም። እያንዳንዱ ድርጅት የራሱ ባንዲራ ለኦነግ ብቻ አይደለም ያለው። እኛ በዲሞክራቲክ ድርጅቶች ነን። ኢትዮጵያ አሁን የፌደራል ስትራክቸር ነው ያላት። ለወደፊትም ህዝቡ በሚወስነው አይነት የፌደራል አደረጃጀት እያንዳንዱ ክልል የራሱ ባንዲራ እንደምኖረው የሚገባን ኃይሎች ነን። የኖርንባቸው ዲሞክራቲክ ሀገሮችም የሚከተሉት እሱ ነው። ሀገራችን ውስጥም እየሆነ ያለው እሱ ነው። መቀጠልም የሚችለው እሱ ነው። ስለዚህ የኦነግን ባንዲራ ለምን ተከላችሁ የሚል ግጭት የሚያስነሱ ሰዎች የኛን አላማ የኛን ፖለቲካ አስተሳሰብ በፍጹም የሚወክሉ ኃይሎች መሆን አይችሉም። ከዚህ በመነሳት ነው እንግዲህ እነዚያ ኃይሎች የኛ አባላቶች አይደሉም። ይሄንን መንግስትም ያውቃል፣ የፖለቲካ ድርጅቶቹም ያውቃሉ። ያንን ስም ተጠቅሞ ቀድም የተደራጀ ያለው ኃይል ይሄንን ግጭት በማህበረሰቦች መካከል መፍጠር ችሏል። አሁንም እየቀጠለ ነው ያን እንደዛ አይነት እንቅስቃሴ። አንዳንድ ቦታም ስማችን ኢምፕሊኬት ለማድረግ የሚሞክሩ ሰዎች አሉ። ይሄ ሁሉ የተደራጀ ኃይል የሚያካሄደው እንጂ ኢትዮጵያ ውስጥ ለውጡን ተከትሎ አገሪቷን ወደ ተሻለ ቦታ እናመጣለን ብሎ በቅንነት የመጣ የፖለቲካ ድርጅት የሚወክል ሐሳብ ነው ብለን አናስብም።
ሰሞኑን በቡራዩ ከተማ አሸዋ ሜዳና ሌሎች አካባቢዎች በተፈጸመው ጥቃት 26 ሰዎች መሞታቸው፣ በርካቶች መቁሰላቸውና ብዙ ሺዎች መሰደዳቸው ይታወሳል። ይህንኑ ተከትሎ በአዲስ አበባ በተካሄደ ሰልፍም 5 ሰዎች መሞታቸውን ፖሊስ አስታውቋል። ከኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር ያደረኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ተከታዩ ዘገባም እዚያው ቡራዩ አካባቢ ያቆየናል። በቡራዩና በአካባቢዋ ነዋሪዎች ላይ በተፈጸመው ጥቃት የተፈናቀሉ ሰዎች በአዲስ አበባ የተለያዩ ትምህርት ቤቶች፣ የወጣት ማዕከሎች ውስጥ እንደተጠለሉ ናቸው። መስታወት አራጋው ከመካከላቸው አንዳንዶቹን አነጋግራለች።
በቡራዩና አካባቢዋ በደረሰው ጥቃት ቤት ንብረታቸውን ትተው የሸሹ በአዲስ አበባ በተለያዩ መጠለያዎች የሚገኙ ከ17,000 በላይ የሚሆኑ ዜጎች ዛሬም የጠፉ ቤተሰቦቻቸውን በመጠየቅ ላይ ናቸው። ወደ መኖሪያቸው ተመልሰው የወደመ ንብረታቸውንም ሆነ የጠፉ ቤተሰቦቻቸውን ለመፈለግ ድፍረት እንዳጡ ይናገራሉ። በቡራዮ ከ1974 ዓ.ም ጀምሮ ነዋሪ የሆኑት አዛውንት አቶ ጩበሩ ዋራ ዋራርሶ ተደጋጋሚ ግጭቶችና ጥቃቶች እንደነበሩና የዘንድሮው ግን በእጅጉ አስከፊ እንደሆነ ለቪኦኤ ገልጸዋል።
ለሌለ ማንንም እንትሌልን ከቤት ውጡ አሉ። መጀመሪያ በድለ ጀመሩ፣ ሁለተኛ በመሳሪያ ጀመሩ። እኛም እነሱ ጋር ስንታግል ህግ አካል ስንጠራ ህግ አካሉ መጥቶ በእውነቱ ነገር ከሆነ ፈጣሪ እንደሚያውቀው እኛ እንዳንና ብሎ በመሳሪያ መተኮስ ጀመረ። ያም መተኮስ ጀመረ። አሁን እኔ ቤተሰብ 12 ናቸው። ሶስቱ ወጥቶ ነው ዘጠኝ ቤት እንደገባ አላውቅም። ባሩ ቤቱ ሁሉ ተፈራርሷል። ይህኔ አሁን ሶስትና ሁለት ሬሳ ቤት ይኖራል። ሶስት ቀን መሬቱ ላይ ተቀብረን አራተኛ ቀን እሑድ ቅዳሜ እሑድ ሲነጋ ከምሽቱ 8 ሰዓት በጨለማ ነው አንድ ሰው ላልክ እኛ ሶስት ሰው ህይወቱ ያተረፈው። ሌሎቹ ያለበት አናውቅም። ልጆቹ የት እንደገቡ አናውቅም። የሞቱ ስንት እንደሆነ አናውቅም። አንድ ሚስቷና ልጇ አንድ አለ እኔ ያለው ሌሎቹ ዘጠኝ የት እንደገባ አናውቅም። ፈጣሪ እንደሚያውቀው አሁን ቤት ውስጥ ተከራይም አለ። ብዙ ሰዎች አሉ። ያ ቤቱ ንብረቱ ሁሉ ወድሟል። ምንም ነገር የቀራ ነገር ማንም ምንም ነገር የለም። ተመልሴ ለማየት በምን መንገድ ይመጣል? ህይወታቸው ያትርፈናል። እነሱ ቤት እንደገባ አናውቅም። ይሄ መጨረሻ አራተኛ ጊዜ ነው እንደዚህ የተከሰተ። መጨረሻ አባረሩ።
አራተኛ ጊዜ ነው የተከሰተው አሉኝ። ከዚህ ቀደም እንደዚህ አይነት ነገር ገጥሟችሁ ያውቃል?
አዎ አዎ አዎ
መቼ ነበር? ሰባት
እንደዚህ ገጥሟል። ዛሬ ሁለት አመት በፊትም ገጥሟል። ዛሬ አንድ አመት ገጥሟል። አሁን ይሄ አራተኛ ነው።
እነማን ናቸው ይሄንን ጥቃት ያደረሱባቸው?
ያው እዛ ያሉት ናቸው። እዛ ናቸው በሙሉ ያሉት። እዛ ማን ያውቃል? እኔ የመጣሁት ወይ ደቡብ ሰው ነኝ።
ከዚህ ቀደም ሲከሰት መንግስት ያውቃል?
አዎ ሁለት ላይ ኦሮሚያ መንግስት ፈርሞ አሁን በኋላ ሌላ ብሔር ላይ እንደዚህ ክፍተትና እንደዚህ ጥፋት ካለ ኃላፊነት ወስጃለሁ ብሎ ፊርማም አለ። እኛ ለቄ ስንወጣ መልስ ብሎ ተመለስ ብሎ ያስመለሱ አካል ያለ ከቡራዮ መጥቶ ሶስት አራት ስብሰባት አድርጎ ከዛ ቀጥሎ ዛሬ አመት እንዲጀመሩ አሁን መጨረሻ ነው ያባረሩ።
ሌላዋ የቡራዮ ነዋሪ የነበረችው ፀሐይ የኦሮሞ ተወላጅ ነኝ፣ የልጆች አባት ከጋሞ በመሆኑ ጥቃት ደርሶብኛል ትላለች።
ከ15 ዓመት በፊት ነው የተጋባ ነው እና ባሌን ትቼ ወዴትም መሄድ አልችልም፣ እኔ እንገደሉኝና እሱን ተገላሏቸዋል። ሶስት ዙር መጡ። ሶስተኛው ዙር ሁለተኛው ዙር እኔን ቀጥቅጦኝ እንደገና እሱን አልጋ ላይ ሂዶ ያው ጨፈላለኩት። አራተኛ ዙር በጥቆማ ሩም በኦሮምኛ በቃ ይዘሾቹን ብላ ይዞ እየመጡብሽ ነው አለኛ። አንደኛው ልጅ በአይን የሚያቀኝ በቃ ምንም ማድረግ አልችልም። ጎትቼ ተያይዘን ወደ አስፋልት ላይ ወጣን። መንገድ ላይ ወደቀን። ምንም ሰውም የለም። ሱቁ መንገዱ ሁሉ ዝግ ነው። አስፋልቱ ዝግ ነው። መራመድ አልችልም። አረባሌን አረባሌን ወይኔ ልጆቼን ብል የአስር አመት ልጅ እንዴት ሴት ልጁ ነሽ አንቺ ወልደሽ ልጅም ትመርሻለሽ ጀርባው ላይ እንዴት ይለከታል? አንተ የዶርቤ ልጅ ብሎ ሲደፉት የአራት አመት ልጅ ብቻ ነው ያልመቱብኝ። ሁለት ልጆች ነው ያሉኝ። ህፃኑም መቱብኝ። እዚህ ጋር ሰላም ፍቅር አለ ብለሽ አንቺ ስትኖሪ እዚህ ጋር ይሄ ስመጣብሽ ምንድን ነው የምትይ? እፈራለሁ ቤቴን ኑሮዬን አስተካክዬ እኖራለሁ ብዬ ነው። አንድ እጅ እኮ አብረሽ ቡና እየጠጣሽ እየበላሽ ነው እንዴ? እንደገና አንቺን ነው የምፈልገው። የዱርዚ ተባባሪ ነሽ አንቺ። እንደውም በኦሮሞ ስም እየተባልኩ የምገደለው ምንኛ አማርኛ ነው እዚህ ጋር።
ማሮ ብዙአየው ንብረት አፍርቶ ቤተሰብ መስርቶ ለ15 ዓመታት በቡራዮ እንደኖረ ይናገራል። የእስከ ዛሬውን ጥል በእርቅ እያበረድን ነበር የኖር ነው ይላል።
ንብረት ወድሟል። አካባቢ ህዝቡ ታርዷል። በእውነቱ ከሆነ መጨመር አያስፈልግም፣ መቀነስም አያስፈልግም። በጅብም ተበልቷል፣ አልቋል። እንደገና ወደ ቦታው መመለስም ከባድ ነው። ሰው ልጅ በፍጥረቱ እንደዚህ ሲሆን አናውቀውም። በእውነት ህይወት አለን ብለን አንገምትም። በርግ
በቡራዮ መልካ ገፈርሳ ለ13 ዓመታት የኖሩት አዛውንት ወደ መጣሁበት ለመመለስ አልፈልግም ይላሉ።
እኔ አሁን በህይወት አለው፣ ነገር ግን ልመለስ እንኳን እዛ ቦታ ልይዝ ግን እንኳን ወደፊት የሚያሰጋ እንደ ቢላ ከሰው እጅ እንዳልተመለሰ ነው አሁን ማየው። መንግስትም የኛ ነው፣ መሬትም የኛ ነው። እናንተ እዚህ ጋር ምን አላችሁ? ጠቅላላ ተጠርጋችሁ ውጡ በሚባል እንዳለ ተቀጥቅጦ በጣም ህዝቡ እየተወዛገረ ነው፣ እየተበተነ ነው። እኔ ቤት መቃጠል ብቻ አይደለም ብዙ ሰዎች ቤት ተቃጥሏል።
ወይዘሮ ብርቄ ወርቁ አራት ልጆቻቸውን የወለዱት በቡራዮ ነው። ሁለት ልጆቻቸው በነበረው ጥቃት የት እንደደረሱ እንደማያውቁ ይናገራሉ። የት ብለው እንደሚፈልጉም ግራ እንደገባቸው ገልጸውልናል።
የሚጠባው አመት ከመንፈቁ ነው። ባለ 11 አመቱ ከኔ ጋራ ነው። የ17 አመት ልጅና የ14 አመት ልጅ የት እንደገቡ የት እንደወጡ አላውቅም። ባለቤቴም የት ልትገሉትም ይኑርም አላውቅም።
ጀሚላ ከሚል ድርስ ነፍሰ ጡር ናት። 3 ልጆቿን ይዛ ጥቃቱን ሸሽታ አዲስ አበባ ደርሳለች።
መስጊድ ውስጥ ገብሬ ተደበቅኩኝ መጀመሪያ ማለት ነው። መስጊድ ከናድራለሁ። ከዛ በኋላ ደግሞ እነሱ በሌሊት ልጆቼን ይዤ ወጥቻለሁ። ባለቤቴ በህይወት አለ፣ ምንም አልሆነም። ደውዬለት አለው አለን። ግን ከሴና ከሱ ይኸውና አርብ ነው፣ ሳምንት ልጅ ነው ከተለያየን ማለት ነው።
ኤልሳ ባልቻም የ9 ወር ነፍሰ ጡር እንደሆነች ትናገራለች። ተወልዳ ያደገችው አዲስ አበባ፣ ትዳር ይዛ በሶራምባ ትኖር እንደነበርም ነግራናለች።
ይህ የሆነው አርብ ለታ ነው። ከቀኑ 6 ሰዓት አካባቢ ያው እኛ ካለንበት አካባቢ አንደኛ እሳት እየነደደ ነው፣ ሁለተኛ ደግሞ የሰው ነፍስ እየተገደለ ነው። በቪላ ማለት ይሄ ጎራዴን የሚባለው በሱ እያረዱ ሳይ ያው የሞተውን ሬሳ ራሱ እያየሁ ነው የሚወጣው ማለት ነው። ነፍስ ያውጥኝ ያልኩ ለከተማውን ብዙም ሩቅ አይደለም እና ወደ ወንዝ ምናምን ሰው ሲጥር የሞተውን ሬሳ በጣም ለነፍሴ ስለፈራ ሮጬን አምልጬ ወደ ከተማ የገባሁት። አይ ብዙ ሰው ነበረ ማለት ጎራዴውን ይዞ ሊገል ሲሉ ተመልሼ ሌላ ክልል ልገባ ስል አንደኛው አንድ እርምጃ ብልጣት ነፍሴን አትፈዋለች። ጎትታኝ ወደ ሌላ የሆነ ሰው ቤት አስገብታኝ ነገሩ ሲረጋጋ ድጋሚ ይዛኝ ወጣች። ድንጋጤው ሰው ፊት ምናምን ማየት ይክር ቢላው ራሱ ከባድ ነው የያዙ።
አሁን ያላችሁበት ሁኔታስ እንዴት ነው?
አሁን ያለሁበት አካባቢ እግዚአብሔር ይስጣቸው የከተማ ወጣቶች፣ ህብረተሰቡ፣ የአዲስ አበባ ህብረተሰብ እግዚአብሔር ይስጣቸው ያለውን እየተባበረ እያደረገ ነው ያለው ማለት ነው። በፊሊጶስ ትምህርት ቤት ውስጥ ምን ያለ ነው?
በፊሊጶስ ትምህርት ቤት ውስጥ የሚገኙት ተፈናቃዮች ትንሽ መረጋጋት እንደሚታይባቸው የገለጸው አንዱ የአስተባባሪ ወደ መጠለያው የሚገቡ አዳዲስ ሰዎች ዛሬም እየተቀበሉ እንደሆነ ገልጿል።
መስታወትን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እየተላለፈላችሁ ያለ ስርጭት ነው እየሰማችሁ ያላችሁት። ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል አሁን አዲስ አበባ ላይ። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ወደ ተከታዩ ዘገባችን እንሄዳለን።
ቅዳሜ ዕለት በቡራዩ የተከሰተውን ግድያ በመቃወም በአርባ ምንጭ የተቃውሞ ሰልፍ ላይ በቁጣ ንብረት ለማውደም የቃጡ ወጣቶች እንደነበሩ የሚታወስ ሲሆን አንድ እንደ አካባቢው ባህል የሀገር ሽማግሌዎች ሳር ይዘውና በንብረት ላይ ጉዳት እንዳይደርስ በአካል ቆመው ተከላክለዋል። ከነዚያም የጋሞ ሀገር ሽማግሌዎች አንዱና ከጋሞ ደሬዎች አንዱ የሆነው የካኦ ባህላዊ መሪም የሆኑት አቶ ደምሴ ጾራ በቡራዩ ሁከት በተገደሉ የጋሞ ብሔረሰብ አባላት የቀብር ስነ ስርዓት ላይ ሊገኙ ትናንትና ወደ አዲስ አበባ እንደሄዱ በስልክ አግኝተን አነጋግረናቸዋል። በአንዳንድ የፖለቲካ አመለካከትና ፕሮፓጋንዳ እንዲሁም የግል ጥቅምን መነሻ ያደረጉ እንጂ በመሰረቱ በኢትዮጵያ ሕዝብ መካከል የብሔር ግጭት ኖሮም አያውቅም ብለዋል አቶ ደምሴ። ትዝታ በላቸው ነች ያነጋገረቻቸው።
ለውጡን ሙሉ ለሙሉ እንደግፋለን። ነገር ግን በአንድ ሀገር ባልተደራጀ መልክ ለውጥ በሚደረግበት ጊዜ አንዳንድ ማህበራዊ ቀውሶች ይመጣሉ ወይም ይፈጸማሉ። ይሁን እንጂ አሁን በኢትዮጵያ ውስጥ ህዝቦች መሀል ወይም በብሔር ብሔረሰቦች መካከል በጥቃቅን ችግሮች አማካይነት ግጭቶች ይፈጠራሉ። ግን እነዚህ ችግሮች ወይም ግጭቶች አብዛኛውን ጊዜ በኢትዮጵያ ህዝቦች መሀል ሳይሆን በአንዳንድ ቡድኖች ወይም በአንዳንድ ግለሰቦች የግል ጥቅም መነሻ በማድረግ ወገናዊ ቡድናዊ ስሜቶችን በመፍጠር የሚያጋጩት ወይም ለግጭቱ መንስኤ የሚሆኑ ምክንያቶች ከህዝቡ ውጭ የሚመጡ ናቸው። በአብዛኛው በኢትዮጵያ ህዝቦች መካከል ብዙውን ጊዜ በህዝቦች ምክንያት ብቻ የሚነሱ ግጭቶች አይኖሩም። አንዳንድ ቦታ ባለማወቅም ለምሳሌ ከርሰ አርቢዎች አካባቢ በውሃ፣ በግጦሽ፣ በመሳሰሉት ነገር የተለመደ ግጭቶች በእርግጥ አሉ። እነዚያም ቢሆኑ ጥቁር እጅ አለባቸው ብዙ ጊዜ። ይሁን እንጂ በአሁኑ ሁኔታ የሚካሄደውን ለውጥ በሚቃወሙ ጥቅማቸው በተነኩ ግለሰቦች እና ቀድሞ ስልጣን ላይ በነበሩ ሰዎች እንዲሁም ደግሞ በአንዳንድ የፖለቲካ ድርጅቶች ስህተት የፖለቲካ ፕሮፓጋንዳም ሆነ የፖለቲካ አመለካከት ከት ምክንያት የሚፈጠሩ ሁኔታዎች ናቸው በአሁኑ ጊዜ እየበዙ ያሉት። እና በመሰረቱ በህዝቦች መሀል ያሉ ግጭቶች የኢትዮጵያ ችግር ሆነውም አያውቁም። የስርዓቶች ብልሹነት ነው የሚያመጣው። እና አሁን እንደምታውቂው በህወሓት የሚመራው ኢህአዴግ በኢትዮጵያ ውስጥ ያመጣው ስርዓት ጠንቅ ነው። ቀደም ብሎ የተደረጉ አጉል ቅስቀሳዎች እና ፖለቲካ ሞቲቭ ናቸው ቅስቀሳዎች ይህ ጊዜው ለውጥ ላይን ተጽዕኖ በማድረግ አንዳንድ ቦታ ላይ እንግዲህ በህዝቦች መካከል አለመግባባት እንዲፈጠር እያደረጉ ነው ያለው የሚል እምነት ነው ያለኝ።
የፖሊስ ኮሚሽነሩ ዘይኑ ጀማል ለአሜሪካ ድምፅ ራዲዮ በሰጡት ማብራሪያ መሰረት ግጭቱ የብሔር ልዩነት መልክ እንዲይዝ፣ ርዕዮተ ዓለም ልዩነትም መልክ እንዲይዝ ተደርጎ የአርበኞች ግንቦት ሰባትንና የኦሮሞ ነጻነት ግንባርን ተቀናቃኝነት የሚያመላክቱ ሆነው ነው በሌላ ኃይል የተደራጁት ነው የሚሉት። ድርጅቶቹ ደግሞ መግለጫ ሰጥተዋል። አንድ ሰባት ድርጅቶች ተሰባስበው በሰጡት መግለጫ ላይ ድርጅቶቹ ድርጊቱን አውግዘው እንዲህ አይነቱን እኩይ ተግባር የፈጸሙ ወጣቶችም ይሁኑ ማንኛውም አካላት እኛን የሚወክሉ አይደሉም ብለዋል። እርስዎ እዚህ ላይ ምን የሚያክሉት አለ?
ይሄ አሁን ከኦነግ አቀባበልና ግንቦት ሰባት አቀባበል ጋር የተያዘ አይደለም። ጥቃቱ መፈጸም የተጀመረው መስከረም ሁለት ነው። ኦነግ መሪዎች የመቀበሉ ጉዳይ አምስት መስከረም ላይ ነው የሆነው። ግን በጣም ወደኋላ ሄዶ ጥቃቱ በዘመዶቻችን ላይ የደረሰው መስከረም ሁለት 2011 ነው። ስለዚህ ይሄ የሚያያዝ ነገር አይደለም። ሁለቱ ድርጅቶች መካከል ያለው ወይም ደጋፊዎች መካከል ያለው ጉዳይ ሰበብ የሚሆን አይደለም። የማያያዙ ነገር ምናልባት የፖለቲካ ሞቲቭ ወይም ወደ ፖለቲካ ጉዳይ ለማዞር ካልሆነ በስተቀር በቀጥታ ህዝባችን ከዚህ ጋር ግንኙነት የለውም። እነዚህ ሰዎች አርብ ይዘው አዲስ አበባ መጡ። ቤት ተከራይተው ይህን ስራቸውን እያሳፉ ቆዩ። ረዥም ጊዜ አዲስ አበባ ስለቆዩ ደግሞ አቅም ሲያዳብሩ ትንሽ መሬት እየገዙ ቤት እየሰሩ መኖር ነው። ከአዲስ አበባ ከተማ መስፋፋት እድገት ጋር የተጣጣመ ኢኮኖሚ አቋም ባለመፍጠራቸው እየተገፉ ወደ ገጠሩ እየሄዱ ነበረ እና አሁን የደረሱበት ቦታ ድረስ በተለይ ሰበታን ወይም አጭሩ አዲስ አበባ ዙሪያ ዞን ልዩ ዞን የሚባለው አካባቢ ድረስ ነው የሄዱት እና በዛ አጋጣሚ እንደሚመስለኝ መሬት እንደውም አግኝቶ ቤት የሰሩ ከሆነ ቀጥታ ከገበሬው ትንሽ ቦታ ገዝተው እዛ ላይ ቀልሰው ነው የሚኖሩት። ስለዚህ የፖለቲካ ጉዳይም የላቸውም፣ የኢኮኖሚክ ኢንትረስትም የላቸውም። መኖር ብቻ ነው፣ ከፖለቲካ ሁኔታ ጋር የተያዘ አይደለም። እነዚህ ደግሞ ጥቃቱን ያደረሱት የኦሮሞ ብሔረሰብ አባል ይሁኑ እንጂ እኛ ቄሮ ይሁኑ ወይም ሌላ አይነት ይሁኑ አናውቅም። እንግዲህ እንደሚነግሩም ከነሱ እንደሰማን ከሆነ ኦሮሞዎች አብረዋቸው የሚኖሩ እዚህ ላይ ትዝታ አንድ ነገር አጥብቄ ለማሳሰብ እፈልጋለሁ። እኛ 500 ኪሎ ሜትር ያህል ርቀት ላይ ከጋሞ ጎፋ ነው ያለ ነው። እንደምታውቀው ህዝባችን አዲስ አበባና አዲስ አበባ ዙሪያ ላይ ነው ያሉት እና አሁን ይሄ ጥቃት የተፈጸመበትን መሰረታዊ ምክንያት አላገኘንም። ከምን የተነሳ ነው የሚለውን በቀጥታ ከተጎጂው ዘመዶቻችን ለማጣራት እንፈልጋለን። መድን ይችላለን።
መልካም ነው። የክልሉ ፕሬዚደንት አቶ ለማ መገርሳ በሰጡት ጋዜጣዊ መግለጫ ቀደም ብሎ አንድ ሴት ልጅ እንደተገደለች ነው እሳቸው የተናገሩትን ለመጥቀስ ነው እንጂ በርካታ ሌሎች ያልተረጋገጡ ዜናዎች የሚናፈሱ አሉ። በዛ ምክንያት ነው መጀመሪያ አንድ ሴት ተገደለች ከገዳዮቹ በኩል የሚል ነገር ተናግረዋል። እና በሌላ በኩል የፌደራል ኮሚሽኑ ውጪ የተቀናጀ የብሔር ግጭት ለማስመሰል ነው ብለው በሰጡን መግለጫ በጋሞ ጎፋ ያካሄዳችሁትን ሰልፍ ጠቅሰው ተናግረው ነበረ። ለሰልፉ ፈቃድ የተጠየቀው ጥቃቱ ከመከሰቱ አስቀድሞ ነው ያሉትና ያንን ደብዳቤ ያረቀቁትን እና ለሰልፍ ፈቃድ የጠየቁትን እርሶ በውል ያውቃሉ? ለዛ ደብዳቤ ዋቢ ሊሆኑ ይችላሉ?
ያ ደብዳቤ እዚህ አዲስ አበባ ነው የተጠየቀው ወይስ ጋሞጎፋ? እኛ ነን የጠየቅነው። እኛ የሀገር ሽማግሌዎች፣ የጋሞ ምሁራን ተሰብስብ ከአስር ወደ 20 የምንጠጋ አስተዳደሩ ሄደን አርብ በቃል ውጭ ብለን አነጋግረን ጽሁፉን ቅዳሜ አቅርበን ጽሁፉ ሰጥተን ነው የወጣ ነው። ከዛ በኋላ ዞኑ ተመካክሮበት ፈቃድ ሰጠን። እንግዲህ ሰኞ እንዲሆን አስቸኳይ ስለነበረና ዋይታውም ስለበዛ ጊዜም ስለሌለን በጥርፊያ ሰኞ ቀን እንዲሆን አድርገናል እንጂ ጽሁፉንም ያቀረብን እኛ ፈቃዱም የተሰጠን እኮ እዛ ጋሞጎፋ ነው፣ 40 ምንጭ ይመስል።
ይሄንንም እየመረመርን ነው፣ ይሄ አንዱ የማስረጃ አካል ነው ብለው ነው ያቀረቡትና እርስዎ የሚሉት ግን ጥቃቱ የተጀመረው ቀደም ብሎ ነው የሚሉኝ?
መስከረም ሁለት ከዛ ስም ሶስት ተደገመ። ጥቃቱ እየተደገመ እያለ ነው እንግዲህ የሀገር ሽማግሌዎችና ምሁራን የጋሞ ተወላጆች በምርጫ ሄደን የጠየቅነው እና የሚያሳምን አይደለም።
እሺ፣ በጋሞ ጎፋ ትላንትና ሰልፉን ስታካሄዱ ይታይ ነበረ እናንተ ሳር ይዛችሁ ግለሰቦች ንብረት የሆኑ አንዳንድ ንብረቶች ጥቃት እንዳይደርስባቸው ስትለምኑ፣ አሁን እንዴት ነው ሁኔታው? ጋሞ ጎፋ ውስጥ የተረጋጋ ነው?
በጣም የተረጋጋ ነው። በፊትም ቢሆን ፖለቲካሊ ሞቲቬትድ የሆነ ሰልፍ አይደለም። የዘመዶቻችንን ጥቃት ወይም በደል ለማሰማት ነው። ሁለተኛ እንግዲህ እዛ አካባቢ 40 ምንጭ የተገኙት አንድ የኦሮሞ ልማት ባንክ፣ አንድ የኦሮሞ ኢንተርናሽናል ባንክ፣ አንድ ሌላ ደግሞ አዋሽ የሚል ነበረና ያንን ሲያይ በጣም የተበሳጨው ለጋው ወገን ይህን ጥቃት አይነትን ለማድረስ ሞከረ። እኛ እንግዲህ አይ ትዝልሽ እንደሆነ መለባ ምስሎቹን አይተሽ እንደሆነ ባንኮቹን ከጀርባችን አድርገን ድንጋዩ የሚወረወረው ድንጋይ ፊት ለፊት ነው የቆምነው። እንግዲህ እኔ ቆም ያለው ባህላዊ ስርዓቶችን ይዤ ሌሎች የሀገር ሽማግሌዎች ተንበርክከው ነው። ይህ እንግዲህ የጋሞ ወርቃማው እሴት ነው፣ ባህል ነው። ምክንያቱም በዚህ ላይ ማንም ጋሞ የሆነ ሰው አያልፍም። ከዚህ በኋላ የሚገርምሽ ነገር ጦር ጥይት የሚተኮስ ቢሆንም ይሄ ነው የሚደረገው።
በጣም ነው የማመሰግነው ስለደረሰባችሁ ሀዘን። በጣም ነው የምናዝነው። የቀብር ስነ ስርዓቱን ስታጠናቀቁ እንደገና ለማነጋገር እንግዲህ ወደ እርስዎ እንደውላለን። የጋሞ ዳሬዎች አንዱ ካዎ ደምሴ ጻራ፣ በጣም ነው የማመሰግኖት።
የሀዘናችን ተካፋይ ስለሆንሽ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን።
ፕሮግራማችን ይቀጥላል። የጠቅላይ ሚኒስትር አብይ አህመድና የፕሬዚደንት ኢሳያስ አፈወርቂ የጅዳ ቆይታ
ሀሳብ ለፖለቲካ ተንታኞቹ ተዋል።
ከጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ሚኒስትር ከአቶ ፍጹም አረጋ ጋር ትናንት የጀመርነው ውይይት ይቀጥላል። ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ሰሞኑን ጅዳና አቡዳቢ ላይ ካደረጓቸው ቆይታዎች ጋር ተያይዞ ይህ የተሟሟቀው የኢትዮጵያ እንዲሁም የሳዑዲ አረቢያና የተባበሩት አረብ ኤሚሬቶች በሌላ በኩል ግንኙነቶች ኢትዮጵያን ወደ የመን ጦርነት ጎትቶ ሊያስገባት ይሆን የተንታኞችና የታዛቢዎች ስጋት ነው። አቶ ፍጹም ወደ መልሳቸው ይመለሳሉ።
እዚህ ላይ ማለት የምችለው ያው ይህንን ሀሳብ ለፖለቲካ ተንታኞቹ ተዋለውን በኢትዮጵያ በኩል ቅድም ከገለጽኩት ስምምነት የወጣ ወይም ደግሞ ቅድም ከገለጽኩት የተለየ ነገር በጅዳ ወይም በአቡዳቢ በነበሩ መድረኮች ላይ አልተነሱም።
አቢ እና በአደን ባህረ ሰላጤ አካባቢ የተለያዩ ሀገሮች ወታደራዊ ይዞታቸውን እያስፋፉ ነው ያሉት፣ የጦር መደቦች እየተስፋፉ ነው ያሉት እና የኢትዮጵያ አቋም ለመሆኑ ምንድን ነው? በዚህ ላይ
ኢትዮጵያ በጅቡቲም አካባቢ፣ በሶማሊያም፣ በኤርትራም አካባቢ ቀይ ባህርን እንደ ውቅያኖስን ጨምሮ የሚደረጉ የተለያዩ እንቅስቃሴዎች እንዳሉ ትመለከታለች። ኢትዮጵያ ትልቅ ኢንትረስት አላት። የንግድ መርከቦቿ በዛ ነው የሚንቀሳቀሱት። የራሷን ብቻ ሳይሆን ወደ ኢትዮጵያ የሚገቡና የሚወጡ ሸቀጦች በዚሁ ኮሪደር ነው የሚንቀሳቀሰው። ለሰላማችን፣ ለልማታችን ትልቅ ትኩረት፣ ትልቅ ጠቀሜታ ወይም ፋይዳ እንዳለው እንገነዘባለን። ስለዚህ ይህንን በውጭ ግንኙነት ፖሊሲና ስትራቴጂ በምንለው ተከልሶ ያው ምላሽ የሚሰጠው ነው የሚሆነው እና ኢትዮጵያ የሚደረገውን እንቅስቃሴ ጠንቃ ታውቃለች። በዚህ መልክ እንዲህ ይሆናል ብለን ይፋ የምናደርገው ነገር አይደለም። በሚገባ ግን
ጉዳዩን በቅርብ እየተከታተለች ትገኛለች ማለት ነው።
ኢትዮጵያ ከፍተኛ የሆነ የውጭ ምንዛሪ እጥረት እንዳለባት እንደዚሁም በነዳጅ አቅርቦትን በኩል እጥረት እንዳለባት ጠቅላይ ሚኒስትሩ በተደጋጋሚ ሲናገሩ ተሰምተዋል። በአሜሪካ ቆይታቸውም ወቅት ሆነ ከዛ በፊት ከዛ በኋላም እንዲሁ። ይሄ ከሳዑዲ አረቢያና ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት የሞቀ ግንኙነት ማለት ይቻላል በመሰረቱ ለነዚህ ችግሮቿ መልስ ይሰጣል ወይም አፋጣኝ የሆነ ማስተጋገሻ ይሰጣል ብላችሁ ታምናላችሁ አቶ ፍጹም? ወይም እየተገኘ ያለ ነገር አለ? አሁን
የውጭ ምንዛሪ እጥረታችን ወይም ደግሞ ኔጌቲቭ ትሬድ ባላንሳችን ብዙ የኢምፖርት ፍላጎት ከመኖሩ ጋርና የውጭ ምንዛሪ ፍላጎታችን የሚያሳካ ኤክስፖርት እዛው ደረጃ ማሳደግ ካለመቻላችን ጋር የሚጣ እንደሆነ እንገነዘባለን። ስለዚህ ያንኛው መፍትሄ የኤክስፖርት ምርቶቻችንን ይበልጥ ማሳደግ፣ በቀላሉ ደግሞ በሀገር ውስጥ በማምረት የውጭ ምንዛሪን ማዳን የሚችልባቸውንም ጎን ለጎን ማስኬድ፣ በዋናነት ግን ኤክስፖርት ሬድ የሆነ ኢንዱስትሪላይዜሽንን ግብርናንም ተጨማሪ ፕሮሰስ አድርጎ እሴት የሚጨምር ነገሮች ላይ ማተኩረን መስራት የሚፈልገው በሱ መልክም ሲሰራ ቆይቷል። በአብዛኛው ደህና የሚመስሉ ውጤቶችም አሉ። በእንደዚህ አይነት እድገት ላይ ያሉ ሀገሮች የገጠማቸው አይነት ችግር እየገጠመን ነው። ቻይና የዛሬ 25 ዓመት ሌሎችም ፈጣን እድገት ያስመዘገቡ ሀገሮች ያጋጠማቸው ነገር እንደሆነ እናያለን። ከዚህ ችግር በጊዜያዊነት ለመውጣት የተለያዩ ጊዜያዊ ለምሳሌ የውጭ ምንዛሪ ዲፖዚት እንዲኖር ጥረት ስናደርግ ቆይተናል። በዚህ ዙሪያ ላይ ሊተባበረን አብሮ ሊሰራን ከሚችል ሀገር ጋር ሁሉ አዘጋጅነን የተባበረን የሚረድ ባለፈው ያው ኢንቨስት ለማድረግ ኢትዮጵያ ውስጥ ኢንቨስት ለማድረግ የወሰኑትንም ደግሞ አስቀድሞ ዲፖዚት ለማድረግ የተስማሙት መሰረት $1 ቢሊዮን ኢንቨስትመንት አድቫንስ ያስገቡበት ሁኔታ አለ። እናም ቀጣይም ሊኖር እንደሚችል እንጠብቃለን። ተመሳሳይ ደረጃ አይሆንም ግን የተወሰነ በሳውዲን በኩል ቃል የተገባበት ሁኔታ አለ።
ጠቅላይ ሚኒስትሩ የነዳጅ አቅርቦት ጠይቀው ነበረ፣ ለአንድ አመት የሚበቃና በተራዘመ ጊዜ ክፍያ የሚሸፈን። ይሄ መልስ አግኝቷል?
ፕሮሰስ ላይ ነው ያለው ማለት ጊዜ ይጠይቃል የእሱን ውጤት ለማግኘት። ግን የሚሰሩ ስራዎች አሉ፣ ያ በመሰራት ላይ ነው ያለው። ስለዚህ ከእነዚህ ሀገሮች ብቻም ሳይሆን ለምሳሌ ባለፈው ቻይና በሄዱበት ወቅት የብድር የወለድ ምጣኔው እንዲስተካከል፣ የመክፈያ ጊዜው እንዲራዘም፣ ሌሎችም ያቀረቧቸው ጥያቄዎች በአዎንታ ምላሽ ያገኘበት ሁኔታ አለ። ስለዚህ በሌሎችም ሀገሮች የምናደርጋቸው እድሉ እስካለ ድረስ የውጭ ምንዛሪ ጫናችንን የሚቀንሱ ስራዎችን ጎን ለጎን መስራታችንን የምንቀጥል ይሆናል ማለት ነው። እዚህ የተደረገውም ከዛ አንግል ሊታይ ይችላል። የነዳጁም አስቀድሞ አሁን 6 ወር የክፍያ ጊዜ ያለው የነዳጅ አቅርቦት አሰራር ነው ያለን። 6 ወር መሆኑ ቀርቶ 1 አመት ድረስ የሚታገሱም ከሆነ የውጭ ምንዛሪ ጫናችንን ከአጭር ጊዜ አንጻር ይቀርፍልናል። ስለዚህ ከሳውዲ ከዩናይትድ አረብ ኤሚሬት ጋር የተጀመሩት ሌሎችም ይሄድል ሊሰጡ ከሚችሉ ቻይና ሚሆን ሌሎች ሀገሮች ጋር በተመሳሳይ ጥያቄ ሊቀርብና በትብብር ሊሰራ የሚችል ስራ እንደሆነ ተደርጎ ቢወሰድ ጥሩ ነው ለማለት።
ጠቅላይ ሚኒስትሩ ወደ ሳውዲ አረቢያ ሄደው በነበረ ጊዜ እንደተመረጡ ማለት ነው የተወሰኑ ኢትዮጵያውያንን ከእስር ቤት አስለቅቀው ሲመለሱ ሼህ መሐመድ አላሙዲንም ሞክረው ፍቃድ ካገኙ በኋላ እንዳልተሳካ ገልጸው በቅርብ ጊዜ እንደሚለቀቁ ተናግረው ነበርና በዚህ ጉብኝታቸውም ይሁን በማንኛውም አጋጣሚ ይሄ ጥያቄ ተነስቷል። ምንስ ሁኔታ ላይ ይገኛል የሼሁ ጉዳይ?
ይህን በሚመለከት ቀደም ሲል ለጋዜጠኞች ቃለ ምልልስ በሰጡበት ወቅት ይፋ ያደረጉት ነገር አለ። ያም ጥያቄያቸውን ማቅረባቸውንና ግን ደግሞ በሀገሪቱ ሕግ መሰረት መታየት እንዳለበት ምላሽ ማግኘታቸውን፣ ስለሆነም ይህንን አክብረን በመጠባበቅ ላይ እንደሆነ እሳቸው ጥያቄውን ባገኙት መድረክ መጠየቃቸውን አላቆሙም። ግን ደግሞ እስካሁን በይፋ የተሰጠ ምላሽ የለም። በአሁኑ ቆይታ ጥያቄውን እንዳቀረቡ በተለይ አንድ ለአንድ በነበራቸው ቆይታ ጥያቄያቸውን ማቅረባቸውን ተገንዝቤያለሁ። ሆኖም ግን ያው በሀገሪቱ ሕግ መሰረት ምላሽ የሚሰጥበት እንደሆነ ምላሽ እንደተገኘ ነው የማውቀው።
ሌላው አቶ ፍጹም፣ አዲሱን ዓመት ምክንያት በማድረግ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀኔራል ሰዓረ መኮንን መግለጫ ሲሰጡ ለአዲሱ ዓመት ለኢትዮጵያ ሕዝብ ይዘን የምንመጣው ገጸ በረከት ብለው ነው እሳቸው የተናገሩት የባህር ኃይል ማቋቋም ነበረ። ምን ማለት ነው የባህር ኃይል ማቋቋም ማለት? አንደኛ። ሁለተኛ፣ አሁን እርስዎ እየገለጹልኝ ያሉት የአካባቢያዊ ሰላም ሁኔታ ንግግር ላይ ያለ ባለበት ወቅት የባህር ኃይልን ማቋቋም በጎ ዜና ነው ወይ ለኢትዮጵያ? ስጋቷስ ማን ነው? ከኤርትራ ጋር ሰላም ከሰፈነ ከአካባቢው ሀገሮች ጋር ሰላም ላይ ከሆነ ያለችው?
በዚህ ጉዳይ ላይ ዝርዝር መረጃ የለኝም።
ግን አንድ ሀገር የባህር በር ስለሌለው የንግድ መርከብ ሊኖረው አይችልም ብሎ ማሰብ አይቻልም።
ስለ ንግድ መርከብ አይደለም አቶ ፍጹም
ተረድቻለሁ። ልመጣ ነው ወደዛኛው ጥያቄ።
እሺ፣
ልክ እንደዛ ሁሉ አንድ ሀገር ወደብ ኖሮትም የንግድ መርከብ ላይኖር ይችላል። እንደዛ የሆኑም ሀገሮች አሉ። በሌላ በኩል የባህር በር ስለሌለን የባህር ኃይል አያስፈልግም ብሎ ማሰብ፣ ምክንያቱም የእኛ እንደ ሀገር የትሬድ ትርታኔው ህዝቡ አቅጣጫ ሊነሳ ስለሚችል አቅም እየጎለበተ ሲመጣ ያንንም ማሰብ የማይቀር እንደሆነ መገንዘብ ይቻላል። ስለዚህ ማለት በትንሹ አንድ ወቅት ላይ ለምሳሌ የፓይሬቶችን ታሪክ ብናነሳ በዛን ወቅት ቀይ ባህር ላይ የነበረውን ወይም ህንድ ውቅያኖስ ላይ የነበረውን ፓይሬትስ ለመቆጣጠር በዓለም ላይ ያሉ ታላላቅ ሀገሮች የራሳቸውን ኢንትረስት ለማስከበር ሲሉ የላኳቸው የባህር ኃይሎች ነበሩ ሲታደጉ የነበረው እና ኢትዮጵያ የራሷን ኢንትረስት በዛን ወቅት ማስጠበቅ ያልቻለችበት ሁኔታ እንዳለ የቅርብ ጊዜ ትዝታ ነው። ስለዚህ ከየት ከየት ይነሳል የሚለው ብዙ ትንታኔ ሊቀመጥ ይችላል። ከኤርትራ ጋር የደረስነው ሰላም በጋራም ይህን ነገር ለመስራት ትልቅ እድል ነው መውሰድ ይቻላል እና የተለየ ዝርዝር ከዚህ በላይ ቅድሚያ ለመስጠት መረጃ እጥረት አለኝ።
እሺ፣ ጠቅላይ ሚኒስትር አብይ አህመድ ወደ ጅዳ ሰሞኑን ተጉዘው በነበረበት ጊዜ ኢትዮጵያ ውስጥ በተለይ በአዲስ አበባ ከተማና በአካባቢዋ ከበድ ያለ ውጥረት ሰፍኖ ነበር እና ጠቅላይ ሚኒስትሩ በዚህ ሁኔታ ውስጥ ከሀገር መሄድ አልነበረባቸውም፣ እዛው ሆነው ሁኔታውን መቆጣጠር መምራት ነበረባቸው የሚሉ ወቃሾችን ሰምቻለሁ እና ምንድን ነው የእርሶም ሆነ የጽህፈት ቤቶ ምላሽ አቶ ፍጹም ለዚህ?
ጠቅላይ ሚኒስትሩ ወደ ሳውዲ አረቢያ በተነሱበት ወቅት በሀገሪቱ ላይ ምንም አይነት ረብሻ አልነበረም፣ ሰላም ነው የነበረው። እናም እዛ እንደደረሱ ከአንድ ቀን በኋላ ነው ይህ ነገር ያጋጠመው። እዛ ሆነውም ጉዳዩን በቅርበት ሲከታተሉና አመራር ሲሰጡ ነው የነበረው። ፈጥነውም በመምጣት ቦታው ላይም ተገኝተው ጉብኝት አድርገው በአስቸኳይም የደህንነት ምክር ቤትም ሰብስበው ጉዳዩ ላይ የተወሰደውን አቋም የሚያሳውቅበት ሁኔታ ነው ያለው እና ከዚህ ስንነሳ ያው መሄድ አልነበረባቸውም ብሎ ያሉ ወገኖች ምናልባት ይህ ዝርዝር መረጃ ስለሌላቸው ይሆናል እያስባለሁ።
በአጠቃላይ በአሁኑ ጊዜ ኢትዮጵያ ውስጥ የምናየው ሁኔታ ወዴት አቅጣጫ ይሄዳል በጠቅላይ ሚኒስትር አብይ አህመድ አስተዳደር እምነት አቶ ፍጹም?
እንግዲህ ያው የተለያዩ አስተያየቶች ያላቸው ወገኖች የተለያዩ አስተያየት ሊሰጡ ይችላሉ። ባለፉት አምስት ወራት ግን ኢትዮጵያ ውስጥ የተካሄዱትን ፈጣን ሁሉን አቀፍ የለውጥ እንቅስቃሴ ስንመለከት በውጭ ሀገርም ጭምር በትጥቅ ትግል የነበሩ አካላት ወደ ሀገራቸው መጥቶ በሰላም መንገድ እንዲታገሉ የተደረገበት፣ እስረኞችም እንዲፈቱ፣ አሸባሪ ተብሎ የተፈረጁም ከፍረጃው ነጻ እንዲሆኑ፣ በአጠቃላይ የተጀመረው የይቅርታና አብሮ የመሄድ ጎዳና ሰሞኑን የተፈጠረውን አይነት ጸብ እንዲፈጠር ምክንያት ሊሆን አይችልም። ይህም ምክንያት ምን እንደሆነም በአጭር ጊዜ ተጣርቶ መነሻ ሁሉ በደንብ ታውቆ መፍትሄ የሚሰጥበት ነው እና በአጠቃላይ በጣም ብርሃን የሆነና የነበሩ መልካም የጋራ አገር የመገንባት እንቅስቃሴ ተጠናክሮ የሚቀጥልበት ሁኔታ እንደሚኖር ነው የሚሰማኝ። እዚህም እዛም ያሉ በቀላሉ ረጅም ጊዜ የተቃቃሩ በእርግጥም ከንጹህ ልብ ይቅርታ ማውረድ ያልቻሉ ወገኖች ወደ ጸብ የሚገቡ ህይወት ወደ ማጥፋት የሚገቡ ከድርጊታቸው እንቅስቃሴ ያለበት ሁኔታ ነው ያለው። መንግስትም ደግሞ ጠንከር ብሎ ህግ የማስከበርን መንግስት ዋነኛ ስራ ህግ የማስከበርን በመሆኑ ህግ የማስከበርን ስራ አጠናክሮ መውሰድ እንዳለበትም የያዘው ጉዳይ ነው። ስለዚህ ከእነዚህ ሁሉ ተነስተን ህብረተሰቡ መብቱን አክብሮና አስከብሮ የተጀመረውን መልካም ነገር አስከብሮ በመሄድ ምድነት እንዳለው ገነዘባለሁ። መንግስትም የህብረተሰቡን ተስፋ የበለጠ እንዲለመልም ተፈጠረውንም ጊዜ ችግር ባጭር ጊዜ አስተካክሎ በፊት የተጀመረው በጋራ መስራት ተቻችሎ የመሄድ እንቅስቃሴ ይኖራል ብዬ እጠብቃለሁ። የፖለቲካ ፓርቲዎችን ለረጅም ጊዜ ሲመኙ የነበረውን አንዳንዶቹም በትጥቅ ትግል ጭምር ለመምጣት ሲታገል የነበረውን በዚህ መልክ መምጣቱን በአክብሮት እያዩት እንደሆነ ያለው። ስለዚህ እነሱም ይህን ድል እንዳይበላሽ ከመንግስት ጋር በጋራ እንደሚሰሩ ህዝባቸውንም እንደማያስቀይሙ ተስፋ አለኝ። ስለዚህ የተሻለች መልካም ለመለም ኢትዮጵያን እንገነባለን ብዬ አስባለሁ።
በአንድ በኩል ጠቅላይ ሚኒስትሩ እየመሩ ያሉት ለውጥ ክፍት የሆነ አሳታፊ የሆነ ማህበረሰብን የመፍጠር የለውጥ ሂደት ጥሩ መሆኑን እያሞገሱም ጭምር እየተናገሩ ቢኖሩም በሌላ በኩል ደግሞ ከልክ በላይ እጃቸው ላልቷል፣ ስርዓትና ህግን ማስከበር አቅቷቸዋል፣ ሀገሪቱን ወደ መበታተንና ወደ እርስ በርስ ቁርቁስ ሊያስገባ የሚችል መንገድ ላይ ነው ያለ ነው የሚል ስጋት ያላቸው ብዙ ናቸው። አቶ ፍጹም
እንግዲህ የሰዎቹን አስተያየት እናከብራለን።
ግን ጠቅላይ ሚኒስትሩ ዲሞክራሲያዊ ስርዓት ውስጥ መገንባት ያለበትን የነጻ አስተሳሰብ አክብረው ግን ደግሞ በህግ የበላይነት ላይ ደግሞ የማይደራደር አቋም ይዘው እየመሩ ስለሆነ እንደዚህ አይነት ስጋት ያላቸው ስጋታቸው ሰሞኑን ከገጠመን ሁኔታ አንጻር እውነትነት አለው ብሎ መውሰድ ይቻላል። ሆኖም ግን ይህንን ጠበቅ ባለ አመራር የዲሞክራሲ ስርዓትን አደጋ ላይ በማይጠል መንገድ ዜጎችን የነጻ ሀሳብ በማራመድ ሰላማዊ በሆነ መንገድ መታገል አቅጣጫ በማይዘጋ መንገድ ህግ የበላይነት በማስከበር ቸው ስለሚሄድ ሀሳብ እንዳላቸው ነው የሚቀረው።
አቶ ፍጹም አረጋ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ፣ ለማብራሪያዎ ለሰጡኝ ጊዜ በጣም አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
የምሽቱ ዝግጅታችንን በዚሁ ተጠናቋል። ክቡራትና ክቡራን አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ። ¶¶